ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። በኦሮሚያና ሲዳማ ክልል አዋሳኝ አካባቢ በተቀሰቀሰ ግጭት ሰዎች ተገደሉ።
ሁለት ሰው ነው የሞተው። ያው ታናሽነት አላቅ ነበር። ሁለት ሰው ሞቷል። አሁን ቅብር ላይ ነበር።
መንስኤ ከዚህ በፊት ነበር። ድንበር አካባቢ ያለ ድረሰብ አብሮ የሚኖር ድረሰብ ነበር። ውጡ፣ ከኦሮሚያ ክልል ውጡ ተብሎ እኮ ነው አርሶ አደሮች አሁን እየተጎዱ ያሉት።
ከተጎጂ ቤተሰቦች ውስጥ ነው የሰማችሁት። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል። የደቡብ ኦሞ ዞን ድርቅ ተጋላጮች የሰብአዊ እርዳታ አቅርቦት ያለመኖሩን የተመለከተ ዘገባም ደርሶናል። በመጽሔት ክፍለ ጊዜ ይቀርባል። ማክሰኞ የካቲት 28 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስርጭት የቴክኒክ መሐንዲሱ ቢላንድራዴ፣ አቀናባሪው ኤልያስ አስማረ፣ የዕለቱ ዜና አቅራቢ ቆንጅት ታየነች። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልኝ፣ እንደምናመሻችሁ። የምሽቱን የዓለም ዜና የማሰማችሁ ቆንጅት ታየነኝ። የናይጄሪያ የተቃዋሚው ህዝባዊ ዲሞክራሲያዊ ፓርቲ አባላት በቅርቡ የተካሄደውን ፕሬዝደንታዊ ምርጫ ውጤት በመቃወም በትናንትናው ዕለት ሰልፍ ወጥተዋል። በአቡጃ በብሔራዊ ምርጫ ኮሚሽን ጽህፈት ቤት ደጃፍ የተቃውሞው ሰልፍ ያካሄዱት በመቶዎች የተቆጠሩ የፓርቲው ደጋፊዎች የምርጫውን ውጤት በመቃወም መፈክሮች አሰምተዋል። የተቃውሞ ሰልፉን የመሩት የፓርቲው ፕሬዝደንታዊ እጩ አቲኩ አቡበከርና ሌሎችም የፓርቲው ባለስልጣናት ናቸው። የምርጫ ኮሚሽኑ የገዢው ኦል ፕሮግሬሲቭስ ፓርቲ እጩ ቦላ ቲኑቡ አሸንፈዋል ብሎ አውጇል። የምርጫው የድምጽ አሰጣጥ ሂደት በቴክኒካዊ እክሎች የተነሳ ተጓቶ ነበር። ምርጫው ተጭበርብሯል ያሉ ተቃዋሚ ፓርቲዎች በፍርድ ቤት እንደሚሟገቱ አስታውቀዋል። የአፍሪካ ሀገሮችን ዲፕሎማሲያዊ ድጋፍ ለማሰባሰብ ጥረት እያደረገ ያለው የሩሲያ መንግስት ለማላዊ 20,000 ቶን ማዳበሪያ መለገሱ ተዘግቧል። በማላዊ የሩሲያ አምባሳደር ኒኮላይ ክራስሊንኮቭ ትናንት ሰኞ በመዲናዋ በሊሎንግዌ በተካሄደው የርክክብ ስነ ስርዓት ላይ ባደረጉት ንግግር ሀገራቸው ለአፍሪካ ሀገሮች 260,000 ቶን ማዳበሪያ እንደምትለግስ አስታውቀዋል። የሩሲያው አምባሳደር አክለውም በመጪው ሐምሌ ወር ሴንት ፒተርስበርግ ከተማ ላይ በሚከፈተው በሁለተኛው የሩሲያና የአፍሪካ ጉባኤ ላይ የሚካፈሉ የአፍሪካ መሪዎች ሩሲያ ላይ የተጣሉት ዓለም አቀፍ ማዕቀቦች እንዲነሱ ግፊት እንደሚያደርጉ ተስፋ አለኝ ብለዋል። ለማላዊ የማዳበሪያውን ስጦታ የለገሰው ኡራልቼም ኡካልካይ የሚባል የሩሲያ የማዳበሪያ አምራች ድርጅት መሆኑ ተገልጿል። የማላዊ የግብርና ሚኒስትር ሳም ካዋሌ የማዳበሪያው እርዳታ 400,000 አርሶ አደር አባወራዎች ምርታቸውን እንዲያሳድጉ ለመርዳት እንደሚውል መናገራቸውን የአሶሲየትድ ፕሬስ ዘገባው አመልክቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ ኃይሎች ዩክሬን ዶንባስ ክፍለ ግዛት ውስጥ ገፍተው ለሚያካሂዱት ጥቃት ባህሙት ከተማን መቆጣጠር ይኖርባቸዋል ሲሉ የመከላከያ ሚኒስትሩ ተናገሩ። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በበኩላቸው ባህሙት ላይ መዋጋታችንን እንቀጥላለን ሲሉ ዝተዋል። የሩሲያ የመከላከያ ሚኒስትር ሰርጌይ ሾይጉ ዛሬ ለጦር ሰራዊቱ ባለስልጣናት ባደረጉት ንግግር ባህሙት ለዩክሬን ኃይሎች መክተው የሚዋጉባት ቁልፍ ቦታቸው እንደሆነች ገልጸው የሩሲያ ኃይሎች ወደ ውስጥ ዘልቀው ለማጥቃት ከተማይቱን መያዝ እንዳለባቸው ተናግረዋል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በበኩላቸው የጦር አዛዦቻቸው በሙሉ በአንድ ድምጽ ባህሙት ላይ ውጊያውን መቀጠል አለብን እንዳሉ አስታውቀዋል። የምስራቅ ዩክሬኗ ከተማ ለወራት ከባድ ውጊያ ውስጥ ነው የቆየችው። ትናንት የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን በሰጡት ቃል የሩሲያ ኃይሎች ያቺን ከተማ ቢይዟት በጦርነቱ ይዞታ ላይ የሚያመጣው ወሳኝ ለውጥ አይኖርም ብለው እንደነበረ ይታወሳል። የጦርነት ጥናት ተቋም የሚባል ዋሽንግተን የሚገኝ የምርምር ተቋም የዩክሬን ወታደሮች ከባህሙት ታክቲካዊ የማፈግፈግ እርምጃ የወሰዱ እንደሚመስል ተናግሯል። ሆኖም ሙሉ በሙሉ ለቀው ለመውጣት እየተንቀሳቀሱ ነው የሚል ድምዳሜ ከወዲሁ ለመስጠት አይቻልም ነው ያለው። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ዛሬ ማክሰኞ በኢራቅ አስቀድሞ ያልተገለጸ ድንገተኛ ጉብኝት አድርገዋል። ሚኒስትር ኦስተን ባደረጉት ንግግር ኢራቅ ውስጥ የተሰማሩ የዩናይትድ ስቴትስ ኃይሎች ራስን እስላማዊ መንግስት ብሎ የሚጠራውን ቡድን ድል ለመምታት እየተንቀሳቀሱ መሆናቸውን ገልጸው ተልእኳቸውን ለማከናወን እንዲችሉ ደህንነታቸውን መጠበቅ አስፈላጊ መሆኑን አጽንኦት ሰጥተው ተናግረዋል። ጸረ ዳኢሽ ትብብራችን የሁለቱ ሀገሮቻችን ግንኙነት ቁልፍ ምሰሶ ነው ያሉት ሚኒስትሩ ዩናይትድ ስቴትስ በኢራቅና በአጠቃላይ በክልሉ ጸጥታ እንዲሰፍን የሚደረገውን ትግል ማገዟን እንደምትቀጥል አረጋግጠዋል። የዩናይትድ ስቴትስ የመከላከያ ሚኒስትር በቆይታቸው ከኢራቅ ጠቅላይ ሚኒስትር መሐመድ ሺያ አልሱዳኒ ጋር ተገናኝተው የተወያዩ ሲሆን የኢራቅን መሪዎች የህብረቱን ኃይሎች ደህንነት መንግስታዊም ሆነ መንግስታዊ ካልሆኑ አካላት ጥቃት ለመጠበቅ ስላላቸው ቁርጠኝነት ምስጋና አቅርበዋል። ኢራቅ ውስጥ ያሉ የዩናይትድ ስቴትስ ኃይሎችና ባግዳድ የሚገኘው ኤምባሲዋ በኢራን የሚደገፉ ታጣቂዎች የሮኬት ጥቃት ኢላማ ሆነው ቆይተዋል። ዩናይትድ ስቴትስ ኢራቅ ውስጥ 2500 የሚሆኑ ወታደሮች ያሏት ሲሆን ተልእኳቸውም የኢራቅን ኃይሎች ራሱን እስላማዊ መንግስት ብሎ ከሚጠራው ቡድን ጋር በሚያካሂዱት ውጊያ ማማከርና መርዳት መሆኑ ተመልክቷል። የቻይና የውጭ ጉዳይ ሚኒስትር ቺን ጋንግ ከተሾሙ ወዲህ የመጀመሪያቸው በሆነው ጋዜጣዊ ጉባኤ እያሽቆለቆለ የሄደውን የዩናይትድ ስቴትስና የቻይና ግንኙነት አስመልክተው ዩናይትድ ስቴትስ ላይ የበረታ ነቀፌታ ሰንዝረዋል። ዩናይትድ ስቴትስ ለራሷ ጥቅም ስትል የዩክሬን ጦርነት እንዲራዘም ፍላጎት ስላላት የሰላም ጥረቶቹን እያደናቀፈች ናት የሚል ድምጸት ያለው አስተያየትም ሰንዝረዋል። የውጭ ጉዳይ ሚኒስትሩ ነቀፌታውን ያሰሙት ስራው የቀረበለትን ማጽደቅ በሆነው ምክር ቤት አመታዊ ጉባኤ ጎን ለጋዜጠኞች በሰጡት ቃል ነው ሲል የአሶሲየትድ ፕሬስ ዘገባ አመልክቷል። በመጨረሻም እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት አሜሪካዊውን ጋዜጠኛ ጠልፈው ለሁለት ዓመታት ተኩል ያገቱትን የሶማሊያ የባህር ላይ ዘራፊዎች በመርዳት የተከሰሱ አንድ የዩናይትድ ስቴትስ ዜጋና አንድ ሶማሊያዊ በኒውዮርክ ፍርድ ቤት የጥፋተኝነት ውሳኔ እንደተሰጣቸው አቃቢያን ሕግ ገለጹ። መሐመድ ታሂሊልና አብዲ ዩሱፍ ሐሰን ኒውዮርክ ፌዴራል ፍርድ ቤት ባለፈው እንደ አውሮፓውያን አቆጣጠር የካቲት 24 ቀን የተሰየመ ከህዝብ የተውጣጣ ክስ ሰሚ ችሎት ሰው በማገት በማሴር ለሽብርተኛ ተግባር የሚውል ድጋፍና ሌሎችም ወንጀሎችን በመፈጸም ጥፋተኞች ብሎ ፈርዶባቸዋል። እስከ እድሜ ልክ እስራት የሚደርስ ቅጣት ሊፈረድባቸው እንደሚችል ተመልክቷል። ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ የካቲት 28 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዌብና ማህበራዊ መገናኛ አቀናባሪያችን አባዩ ገበያው፣ የለቷና አዘጋጅ ጽዮን ግርማ፣ የምስልና ድምጽ አቀናባሪዎቹ ግርማ ደገፋና ሲሳይ አሽናፊ ናቸው። የስቱዲዮ ምስልና ድምጽ አቀናባሪያችን ደግሞ ጃን ድራይደን ነው። ወደ ለቱ አይቪርስ ከማለፋችን አስቀድሞ አሁን ቆየት ብሎ ከሚሰሙት ድምጾች አንዱን ለቅምሻ አንፈል።
ገበያ ላይ ለማረብ ሞክሮ ነበር ገበሬ። አሁን ይኸው በዚህ ቦታ ዚግኝ ስንዴ ወጣም ይኸው ወጣም እየተባለ ይኸው በየኪ ላይ እየተጠበቁ መኪናዎችን እየተሰዩ እየሰማችን
እንዴ። ያማ የተሻለ ነበረ በበፊት ቢሆን ዘንድሮ የተሻለ የተስተካከለ ክረምት ነበረ። እርግጠኛ ነኝ እንደ ከ25 በላይ በነበረው እስከ 30 ባለው ፈሬስታ ሪጌ ነበር ብለን እንገምታለን።
በአማራ ክልል ደቡብ ወሎ ዞን ወረኢሉና ጃማ ወረዳ ስንዴ አምራች አርሶ አደሮችን ድምጽ ነው የሰማችሁት። በሁለተኛው አጋማሽ በንግድና ምጣኔ ሀብት ዝግጅታችን ይመለሳሉ። አሁን ወደ ዕለቱ አብይ ርዕስ። ቀደም ብዬ በመግቢያው ያስተዋወቅኩት አብይ ርዕስ በኦሮሚያና ሲዳማ ክልል አዋሳኝ አካባቢዎች በሚገኙት ጎበሄማና ቦጨሳ በተባሉ አካባቢዎች በተከሰተ ግጭት 12 ሰዎች መገደላቸውን በጉጂ የሚኖሩ ቤተሰቦች መሆናቸውን የገለጹ ነዋሪዎች ተናገሩ። በጉዳዩ ላይ ከአካባቢው ባለስልጣናት መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ ግን አልተሳካም። በሌላ በኩል የጭሪ ወረዳ ጤና ጣቢያ አንድ ሰራተኛ በጥይት ቆስለው ጤና ጣቢያ ለደረሱ ሰዎች የሕክምና አገልግሎት መስጠታቸውና ተጨማሪ ሕክምና ያስፈልጋቸዋል ያሉትን ወደ ሆስፒታል መላካቸውን ተናግረዋል። ኢትዮጵያ ሰብአዊ መብቶች ኮሚሽን ሐዋሳ ቅርንጫፍ ስለ ጉዳዩ መረጃ መኖሩን ጠቅሰው በቅርቡ ሪፖርት ይፋ እናደርጋለን ያሉት ዮናታን ዘብዲዮስ ነው ያጠናቀረው።
የሲዳማ ክልል የጭሪ ወረዳ ነዋሪ መሆናቸውን የገለጹት አቶ ፍሳ ኑሼ ካለፈው ሳምንት ጀምሮ በሁለት ክልል አዋሳኝ አካባቢዎች በተከሰከሰ ግጭት ቡርቃ ቡታሮና ሳሙኤል ቡታሮ የተባሉ ሁለት ያጎታቸው ልጆች በአንድ አካባቢ እንደተገደሉባቸው ተናግሯል።
ሁለት ሰው ነው የሞተው። ያው ታናሽነት አላቅ ነበር። ሁለት ሰው ሞተዋል። አሁን ቅብር ላይ ነበርን።
ለስብሰባ ተብሎ በተጠሩበት ቦታ ሳያስቡት ተፈጽሟል በተባለ ጥቃት ግድያ መፈጸሙን ገልጸው ጥቃቱን የፈጸሙት ታጣቂዎች ማንነትን በለየ ሁኔታ ድርጊቱን መፈጸማቸውን ተናግሯል።
ግጭቱ ያው መጀመሪያ የተፈጠረው ሊቀመንበር ነበረ ስብሰባ ተቀመጥ ብሎ ሰው ሁሉ ሰብስቦ ነው ያው ነፃ ሰው ላይ ነው የተኩስ የከፈቱት። መጀመሪያ ሰውን ገሎ ነው የሸሹት። ሰው በዛ ሰዓት ብዙ ሰው ነው የተጎዳው። ክልሉ የኦሮሚያ ውስጥ ነው። ሲዳማ አብሮ ነው የሚኖረው። ያው አንድ ላይ ተቀላቅሎ ተዋልዶ አንድ ላይ ነው የሚኖረው። ዝም ብሎ ስብሰባ ተቀመጡ ብሎ ሰው አቀናጅቶ ነው ያው ጉዳት ያደረሰው። ያው ህግ አካል ነው።
የደህንነት ስጋት ስላለባቸው ስማቸው እንዳይገለጽ ጠየቁ። ሌላ አስተያየት ሰጪ በበኩላቸው የግጭቱ መንስኤ ከማንነትና የአካባቢው ባለቤትነት ጋር የተያያዘ እንደሆነም ጠቁሟል።
መንስኤ ከዚህ በፊት የነበረው ድንበር አካባቢ ያለው ህብረተሰብ አብሮ የሚኖረው ህብረተሰብ ነበረ። ውጡ፣ ከኦሮሚያ ክልል ውጡ ተብለ እኮ ነው አርሶ አደሮች አሁን እየተጎዱ ያሉ።
ግድያው የተፈጸመው በኦሮሚያ ክልል ምዕራብ አርሲ ዞን ነንሰበ ወረዳ ጉቦ ሄማና በጨሳ ቀበሌ መሆኑም ተገልጿል። አቶ ፍሳ ሁለት ወንድሞቼ የሚሏቸውን ጨምሮ ከ12 በላይ ሰዎች መገደላቸውን ተናግሯል።
የሞተው አሁን 12 ደርሷል። ያው ዛሬም ሄዷል ሬሳ ፍለጋ የሄደ ሰው አለ። 12 ነው ትላንት የሆነው። አሁንም ሬሳ እየፈለገ ውጭ ነው ያለው። አሁን የሞተው የቀረው አሁን አልተለየም እስካሁን።
በዚህ ቀበሌ ከሲዳማና ከአርሲ ዞንም የተውጣጡ ሁለት ሊቀመንበር የተሾመበት መሆኑን ጠቁመው ይህ ሁኔታም ለግጭቱ መንስኤ ሳይሆን እንዳልቀረም ጥርጣሬያቸውን አንጸባርቋል። ግጭቱ ከተከሰተ ከሳምንት በላይ ሆኗል የሚሉት ሌላ አስተያየት ሰጪ የጭሪ ወረዳ ነዋሪም ተገደሉ ከተባሉት ውስጥ 7 ነዋሪዎችን እንደሚያውቋቸውም ጠቁመዋል።
ከዚህ በፊትም ወደ 7 የሚሆኑ አርሶ አደሮች ተገድለዋል። የሆኑ አሁን ወደ 6 ይሆናል። ከየጫካው ከየጉራንጉሩ እየተሰበሰበ ነው ያለው። ሬሳ ቁጥር ይጨምራል ተብሎ ይገመታል።
በሰላማዊ ሰዎች ላይ ጥቃት ፈጽሟል በሚል በነዋሪዎች ወቀሳ የሚቀርብባቸው የምዕራብ አርሲ ዞን የነንሰበ ወረዳ ሚሊሻና ብጥለንሳ ወይም በታኝ የሚል ስያሜ ያላቸው ኢመደበኛ ቡድኖች እንደሆኑ ያነጋገርናቸው ነዋሪዎች ገልጸውልናል።
እና ግጭቱ በሚነሳበት ወቅት ላይ ቤት ንብረታቸውን ያቃጥላሉ። እንደገና ደግሞ የአካባቢው ይሄ የሆነ ብትሌንሳ የሚባል ቡድን አለ፣ ወይንም በአማርኛው በታኝ የሚባል ቡድን አለ። ይህ በታኝ ቡድን ደግሞ ሁለቱንም መካከል ላይ ገብቶ ማስታረቅ በሚገባበት ሰዓት የሲዳምኛ ቋንቋ ተናጋሪዎችን ብቻ የለዩ ጉዳት በጣም አደርሷል።
ከምዕራብ አርሲ ወረዳም የተገደሉ ሰዎች እንዳሉም አስተያየት ሰጪዎች ተናግሯል።
ከዛም በኩል የተገደለም አለ። ግጭት ከተነሳ በኋላ እነሱ በኩልም ሁለት ሰው አካባቢ የተገደለም ይኖራል ተብሎ አሁን እየተነገረ ነው።
ከወረዳዎቹ እስከ ክልል ያሉ የሁለቱን ክልል ባለስልጣናትን አስተያየት ለማግኘት ያደረግኩት ጥረት አብዛኛዎቹ የእጅ ስልካቸውን ጥሪ ስለማይመልሱ፣ ሌሎቹ ደግሞ አንስተው ስብሰባ ላይ መሆናቸውን ብቻ ገልጸው ስልካቸውን ስለሚያጠፉ ምላሻቸውን ማካተት አልተቻለም። የነንሰብ ወረዳ አስተዳዳሪ አቶ ኡመር ጠና ግን በዚህ ጉዳይ ላይ መናገር እንደማይፈልጉ በአጭር የጽሑፍ መልእክት ገልጸውልናል። የኢትዮጵያ ሰብአዊ መብቶች ኮሚሽን የአዋሳ ቅርንጫፍ ኃላፊ አቶ በጋሻው እሸቱ ስለ ጉዳዩ መረጃ እንዳላቸው ጠቅሰው በቅርቡ በሪፖርት ይፋ እንደሚያደርጉም ተናግሯል። ይሁን እንጂ ስማቸው እንዳይጠቀስ ጠየቁ የጭሪ ወረዳ ጤና ጣቢያ ሰራተኛና የስራ ኃላፊ በመሳሪያ ጥይት ቆስለው የመጡ ተጎጂ ዜጎችን ማከማቸውን፣ ሌሎችን ከፍ ያለ ሕክምና ወደሚገኝበት ሐዋሳና ወደ ቦና አጠቃላይ ሆስፒታል መላካቸውን ተናግሯል።
እስከ ትላንትና ሪፈር የተደረገ ወደ 11 አካባቢ ነው እና የሞቱም አሉ። ህይወታቸው ያለፉ በየጫካ የተገኙትን አልቆጠርንም። እንግዲህ ወደኛ ወደ ደህና ተቋም የመጡትን ነው ካውንት ያደረግ ነው እና ሪፈር የተደረገ ወደ 11 ይጠጋሉ። አዋሳ ሪፈራል ሆስፒታል እና ወደ ቦና ጀነራል ሆስፒታል ሪፈር የተደረጉ አሉ። ከተደረጉት ደግሞ አንደኛ ወታደር ነው እሱ ወደ ራሳቸው ህክምና ተቋም ይገባል። በዚህ ያለኩት ነው።
የሐዋሳ ሪፈራል ሆስፒታል በበኩሉ ቀዳመና ኢሁድ የሆስፒታሉ ቀዶ ጥገና ክፍል እድሳት ላይ ስለነበረ የተቀበለው ቁስልኛ የለም ሲሉ የሆስፒታሉ ሜዲካል ዳይሬክተር ዶክተር ነጋሽ ታገሰ ለቪኦኤ ገልጿል። ያካባቢ ነዋሪዎች በሁለቱ ክልል አዋሳኝ አካባቢዎች ከዚህ በፊትም ግጭት የተፈጠረ ለህይወት ልፈትና ንብረት ውድመት እንደሚዳርግ ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ላመስግንና ከግጭት ወደ ድርቅ ወደሚመለከት ርዕስ ነው የምንሸጋገረው። የደቡብ ኦሞ ዞን ድርቅ ተጋላጮች የሰብአዊ እርዳታ አልቀረበልንም አሉ። ደቡብ ኦሞ ዞን ለድርቅ የተጋለጡ አርብቶ አደሮች በቂ የሰብአዊ ድጋፍ እንዳላገኙ በደቡብ ክልል ምክር ቤት የሐመርና የኛ ጋቶም ብሔረሰብ ተወካዮች ገለጡ። በዞኑ በድርቅ ለተጎዱ ዜጎች ክልሉና የፌዴራል መንግስት እንዲሁም አጋር ድርጅቶች አስቸኳይ የሰብአዊ ድጋፍ እንዲያቀርቡላቸው ነው ጥሪ ያሰሙት። የሐመርና የኛ ጋቶም ወረዳን ጨምሮ በዞኑ ከ330,000 በላይ ዜጎች አስቸኳይ ጊዜ የምግብ እርዳታ ፈላጊዎች መሆናቸው ነው የተመለከተው። አሁንም የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው የተከታተለው።
በደቡብ ክልል ምክር ቤት የሐመር ወረዳ የካራ ብሔረሰብ ተወካይ አቶ ዱንጋና ፓም በዞኑ የሚገኙ የድርቅ ተጎጂዎች ከመንግስትና ወርልድ ቪዥን ከተሰኘ ተቋም ከሚያገኙት የተቆራረጠ ድጋፍ ውጪ የተለየ ነገር እንደማያገኙ ተናግሯል።
ቢሆንም አሁን በቂ አይደለም ነው። በቂ ያልሆነ በሚክናት ምንድነው? አሁን ይሄ ሄዶ መሰጠ ለውስን የተመዘገቡ ሰዎች ናቸው ያሉት። ግን ችግሩ ያለው ሆል ኮሚኒቲ ላይ ነው ያለው። ሁሉም ኮሚኒቲ ላይ ነው። አማር ላይ፣ ካራ ላይ፣ ያንገቶም፣ ዳሰነች፣ ኮይጉ፣ ሙርሌ፣ በጣማይ፣ በና፣ ኤርቦሬ፣ ዳሰነች ለዛ አጠቃላይ እንትነዚህ በቃ አርብቶ አደር አካባቢ ያለው ጋር ሲረስ ይጣል። ሲረስ ድርቁ አሁን ድርቁ ስጋቱ አሁን ከዚህ በዚህ ፀሐይ በዚህ ከቀጠለ ከሰው አልፎ ወደ እንስሳት የመግባት ነገሮች ይኖራሉ። ምክንያቱም ግጦሽ የለም። ሳር የለም። ዝናብ ነው እንግዲህ ግጦሽ ሳር የሚበቅለው። ይሄም ችግር አለ። ስለያ ስለሆነ አሁንም ራብ ስላለ የሚመለከተው አካል አስቸኳይ የሚያስፈልገው ነገር ድጋፍ ዘላቂ ግን ዛሬና ተነጎዳ ብቻ ሳይሆን ቢያንስ ሰስተናቢሊቲ ሊያሰመጀ ሰስተን ሊያደርግ የሚችል ስራዎቹ መንግስትም ሆነ የሚመለከተው አካላት ቢሰራ የሚል ሀሳብ ነው ያለኝ።
እሳቸው በተቀሰዋቸውና በዞኑ ሌሎች አካባቢዎች በአጠቃላይ 337,000 ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የዞኑ ባለስልጣናት በቅርቡ ለአሜሪካ ድምጽ መናገራቸው ታውሳል። ከነዚህ ውስጥ 100,000 አርብቶ አደሮች ከሐመር፣ ከ20,000 በላይ ደግሞ ከኛንጋቶ ወረዳ ለምግብ እጥረት ተጋላጭ መሆናቸውም ተገልጿል። አቶ ዱንጋ ችግሩ የተባባሰው ከሶስት ወራት ወዲህ መሆኑን ጠቅሰው መንግስት ዘላቂ መፍትሄ በሚገኝበት ሁኔታ ላይ ትኩረት ማድረግ እንደሚገባውም ተቀምጧል።
ይሄ ችግሩ ለጫፍ ወጥቶ የወጣው ከተወሰነ ጊዜ በኋላ ነው። የተሻለ መጀመሪያ የተሻለ እንትኖች ነበሩ። ይሄ ልብ ችግር አልነበረም። ተወሰነ ቦታው ጥሩ አንዱ ድርቅ ቢሆን አንዱ አካባቢ የሆነ እህሎች ነበሩ። አንዱ ጋር ሄዶ የመሸመት ነገሮች ነበሩ። ከተገዘነ ወዲህ በኋላ ነው ወጣ ሲረስ እየገባ ያለው። ሲረስ ገባው መንግስትም ወርዶ ያሉን ጥናት አድርጎ ከሰፍትነት ይሄ በሰፍትነት የተዘገፉ ያሉበት ሁኔታዎች አሉ። ፕራንክሊ ማለት የተደረጉ ያሉ ነገሮች አሉ። ግን ተጨማሪ አሁንም ደግሞ ይሄ ብቻ በቂ አይደለም ነው። በቅስል አይደለ አሁን የባባሱ ስለሚሄድ አሁን ሌላም ተጨማሪ እርዳታዎች እየተደረጉ ምን ተመደረጋ አለበት የሚል ነገር ነው። አቋም መንግስትም የያዘው እስከ ለኛው ድረስ እስከ ፌደራል ድረስ የያዘው ማለት ነው። ስለዚህ እኛም ይሄንን ነው በየውይይቶች እንትን ያደርጋል ነው ይሄንን ነው። ስለዚህ በዚህ ተነሳ እየተደረገው ያለ ነገሮች አለ። ግን የሚደረገው ነገር በቂ አይደለም ነው።
ሌላ በክልሉ ምክር ቤት የኛንጋቶም ብሔረሰብ እንድራሴ መሆናቸውን የገለጹት ወይዘሮ ሃና አይጀም በኛንጋቶም ወረዳ አስኪ የሚሉት ድርቅ ተከስቶ መቆየቱን ገልጿል።
በጣም የከፋ ድርቅ ነው ያለው። መንግስት ትኩረት ሰጥቶ ካልሰራ በጣም አሳሳቢ ሁኔታ ነው ያለው። በእንስሳትም በሰውም ህይወት ላይ ጉዳት ሊደርስ ይችላል ብዬ አምናለሁ። ስለዚህ አሁንም መንግስት የሚሰራቸው ነገሮችም አሉ፣ ነገር ግን በቂ አይደሉም።
የብረተሰቡ ለጉዳት መዳረጉን ሳርና ውሃ ፈለጋ ድንበር ተሻግረው ጎረቤት ሀገር ድረስ ሩቅ ቦታዎች እንደሚጓዙም ተናግሯል።
ሁለተኛ ደግሞ እንስሳታቸው ሩቅ ቦታ ሳር ፍለጋ ይሄዱ ነው። ድንበር ዘለልም እስከ ኬንያ ድረስ እስከ ሱዳን አጓራባች እንትኖችም አሉ፣ ምን ዞኖችም አሉ ሱርማ አካባቢ እዛም ዘሎ ጥልቅ ብሎ ገብተዋል። ስለዚህ እንደኛ ወረዳ በጣም ድርቅ ሁኔታ ከፍተኛ ሁኔታ ነው ያለው። እሱም ብቻ አይደለም ውሃም ጭምር በጣም የከፋ ሁኔታ ነው ያለው። ባለፈው መንግስትም በውሃ ላይ የሰራቸው ትልቅ ጉድጓዶች አሉ፣ እነሱም እስካሁን ድረስ አገልግሎት አልሰጠም፣ ተደፍኖ ነው ያለው። ሁለተኛ ደግሞ ባለፈው መንግስት ክልል መንግስት ድጋፍ የሰጣቸው ቦታዎች ነበሩ፣ እሱንም ወደ ክልል የተመለሱበት ሁኔታ ነው ያለው። ህዝቡ ሮሮ በጣም ያስቸገሩ ነው።
በዞኑ የነበሩ ወንዞች መድረቃቸው፣ አካባቢው ቆላማ መሆን፣ የግጦሽ መሬት መቃጠል፣ የከርሰ ምድር ውሃ በጣም መስረግ ጉዳቱን አባብሶታል ነው የሚሉት። ህጻናት፣ እናቶችና አቅመ ደካማ አረጋውያን በከፍተኛ ሁኔታ ተጎድቷል ሲሉም ተናግሯል።
እንግዲህ ኛንጋቶም ቤር ደግሞ ክብሸሽ ሽምባል አለ ጉርጓድ ከአስር ሰው በላይ ነው ውሃ የሚያወጡት። ከአስራ ምናምን ሀያ ምናምን ሰው እንደዚህ ተሰልፎ ውሃ እያቀበሉ እንትን ይጠቀማሉና ጭሮሽምባል ከክብሽ ወንዝ የሚቀዱት አለ። እሱን እስከ 20 ሰው ድረስ እንደዚህ ተደርድሮ ከዛም በኋላ ውሃ የሚያወጡበት ሁኔታ ነው ያለው። የሳርም ችግር አለ፣ የውሃ ድርቅም አለ። ያው እንግዲህ ህጻናት ላይ ጉዳት ደርሷል።
በደቡብ ክልል ላለፉት 4 እና 5 ዓመታት የዝናብ እጥረት በመከሰቱ ከ3 ሚሊዮን በላይ አርሶና አርብቶ አደሮች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውና የበዙ ከብቶቻቸው መሞታቸውም ተዘግቧል። የኢትዮጵያ የየዓመቱ የሰብአዊ ድጋፍ ፍላጎት ይፋ የሚያደርግ ሰነድ ወይም ሁማኒታሪያን ሪስፖንስ ፕላን በአጽሮቱ ኤችአርፒ በግጦሽና በውሃ እጥረት በኦሮሚያ በደቡብና በሶማሊያ ክልሎች 6.8 ሚሊዮን ከብቶች መሞታቸውን በዚህ ሳምንት ባወጣው ሪፖርት ጠቅሷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታንን ለሁለቱም ዘገባዎቹ አመሰግናለሁ። አድማጮች፣ አሁን ወደ ዓለም አቀፍ ርዕስ ስንሻገር ወደ ጎረቤት ሶማሊላንድ ነው የሚወስደን። በሶማሊላንድ ግጭት ከ200 ሰዎች በላይ ተገደሉ ይለናል። በሶማሊላንድ ሰራዊትና በጎሳ ሚሊሻዎች መካከል ባለፉት ሳምንታት በተደረጉ ከባድ ውጊያዎች ነው ቁጥራቸው ከ200 በላይ የሚሆኑ ሰዎች እንደተገደሉና ሌሎች በመቶዎች የሚቆጠሩ ደግሞ መቁሰላቸው ላድ አኖስ በተባለችውና በሶማሊላንድ ድንበር አቅራቢያ በምትገኝ አወዛጋቢ ከተማ የሚገኙ አንድ የሆስፒታል ኃላፊ የተናገሩት። አንዱ ሌላውን ግጭቱን በመጀመር ተጠያቂ ያደርጋል፣ በአካባቢው ያሉ ሆስፒታሎችም በጦርነቱ ተጎድተዋል ነው የተባለው። አህመድ መሐመድ ከሞቃዲሾ ያጠናቀረውን የዚህን ዘገባ ዝርዝር እንግድ ወልዴ እንደሚከተለው ያቀርበዋል።
ላለፈው አንድ ወር የሶማሊላንድ ሰራዊት ከጎሳ ሚሊሻዎች ጋር ላስ አኖድ ከተማን ለመቆጣጠር ሲዋጋ ሰንብቷል። ከሶስት አስርት ዓመታት በፊት ከሶማሊያ የተገነጠለችው ሶማሊላንድ የላስ አኖድ ከተማን ከእንደ አውሮፓውያን አቆጣጠር 2008 ጀምሮ ላለፉት 15 ዓመታት ተቆጣጥራ ቆይታለች። በአካባቢው የሚገኙ ጎሳዎች ግን የሶማሊያ መንግሥት ደጋፊዎች ሲሆኑ በሶማሊያ መተዳደርን ይመርጣሉ። በሀገር ውስጥም ሆነ በውጭ አካላት ግጭቱን ሊቆም ጥሪ ቢደረግም ውጊያው ተጧጥፎ ቀጥሏል። በአካባቢው ካለው ከፍተኛ ድርቅ ጋር ተዳምሮ የከፋ ሰብአዊ ቀውስ እንዳያስከትል ተሰግቷል። ዶክተር እስማኤል መሐሙድ በላስ አኖድ የሚገኘው ጋርጋር ሆስፒታል ዲሬክተር ናቸው።
የተጎዱት ታካሚዎች ቁጥር ወደ 1000 ይጠጋል። ምክንያቱም አሁን 950 ደርሷል። ከ200 የሚበልጡ ደግሞ በውጊያው ሕይወታቸውን አጥተዋል። አብዛኞቹ ሰለባዎች ሲቪሎች ናቸው።
ዶክተር መሐሙድ እንደሚሉት ሆስፒታሎች በከባድ መሳሪያ እየተመቱ በመሆኑ ነገሮችን ከባድ አድርጓል። በላስ አኖድ የሚገኘው ዋናው ሆስፒታል በሶማሊላንድ ኃይሎች በመደብደቡ አብዛኞቹ የሕክምና ክፍሎች ፈርሰዋል ብለዋል። የተባበሩት መንግስታት ድርጅትና በሞቃዲሾ የሚገኘው መንግስት ግጭቱ እንዲቆም ጥሪ ቢያደርጉም ሰሚ አልተገኘም። የከባድ መሳሪያ ተኩስ ልውውጥ ቀጥሏል። በአፍሪካ ቀንድ ላይ የሚያተኩረው ሳሃን የምርምር ተቋም መስራች የሆኑት ማት ብራይደን ሰላምን በአካባቢው ለማስፈን ለምን አደጋች እንደሆነ ከቪኦኤ ጋር ባደረጉት ቆይታ ተናግረዋል።
At this moment, there appears to be little possibility of an imminent resolution of the conflict.
በአሁኑ ወቅት ጦርነቱ የሚቋጭበት እድል በጣም ጠባብ ነው። በግጭቱ ተሳታፊ የሆኑት ወገኖች ብዛትና ፍላጎት አስተራቂ መንገድ ላይ ለመገናኘት አስቸጋሪ አድርጎታል።
ላስ አኖድ የምትገኝበትን ሱል ክልል ሶማሊላንድ በቀላሉ እንደማትለቀው ማት ብራይደን ጀምረው ገልጸዋል። ምክንያቱም እንደ ንጻ ሀገር ለመቆጠር የምታደርገውን ጥረት ያጨናግፋልና። አንደኛው ወገን ወታደራዊ ድል ካገኘ ግን ለድርድር መንገድ ይከፍታል ያሉት ብራይደን በላስ አኖድ የሚገኙትና እንደ ዱልባንቴ ያሉ ጎሳዎች ለመገንጠል የሚያደርጉት ጥረት ሶማሊያን አበሳይቷል። ሌሎች በአካባቢ መንግስታቸው ደስተኛ ያልሆኑ ጎሳዎችም በዚህ ተነሳስተው ወደ ውጊያ ሊገቡ ይችላሉ ብለዋል።
The first victim of this conflict is probably Somaliland's electoral calendar. It's hard to see how
በዚህ ግጭት አንድ ቁጥር ተጠያቂው የሶማሊላንድ የምርጫ ሰሌዳ ነው። አብዛኛው የሱል ክልል የማይመርጥ ከሆነ የፓርቲና የፕሬዝዳንታዊ ምርጫ እንዴት ሊደረግ እንደሚችል ማሰብ አስቸጋሪ ነው። ይህ ደግሞ ዲሞክራሲያዊነን ለምትለው ሶማሊላንድ ትልቅ ጣጣ ይዞ የሚመጣ ነው። ሶማሊላንድ ላስ አኖድ ላይ በወሰደችው እርምጃ ከፍተኛ ነቀፌታ የተሰነዘረባት ነው።
በመንግስት አስተዳደር ላይ የሚያተኩረውና መቃደሽው መሰረቱን ያደረገው የምርምር ተቋም መስራች የሆኑት አህመድ ሃዲ ለቪኦኤ እንደተናገሩት ደግሞ በሶማሊላንድ በፑንትላንድና በሱል ክልል ያሉ ጎሳዎች መካከል ያለው ፉክክር ግጭቱ ለረጅም ጊዜ እንዲቀጥል ሳያደርግ አይቀርም ብለዋል።
አሁን 20 ቀናት ያለፈውን ይህን ጦርነት ማስቆም የሚቻል አይመስለኝም። ዋና ዋናዎቹ ተግዳሮቶች የተያያዙ ናቸው። ፑንትላንድ ሶማሊላንድን ከአጨቃጫቂ ቦታዎቹ ማስወጣት ትፈልጋለች። ሶማሊላንድ ደግሞ ግዛቶቹን በመቆጣጠር ለውቅና ዝግጁ መሆኗን ማሳወቅ ትሻለች። በሌላ በኩል ደግሞ በአካባቢው ያሉ ጎሳዎች ከሁለቱም ነጻ መሆን ይፈልጋሉ።
ሃዲ ጀምረው እንዳሉት ጦርነቱና በዚህም ምክንያት የሚጎዱት ሲቪሎች ጉዳይ ሶማሊላንድ ዓለም አቀፍ ውቅና ለማግኘት ለረጅም ጊዜ ስታደርግ የነበረውን ጥረት ይጎዳል።
አመሰግናለሁ እንግዱ። ክብራትና ክብራን አድማጮቻችን፣ በተከታዩ ዓለም አቀፍ የትንታኔ ርዕስ ደግሞ ወደ ካይሮን ዘልቃለን። የግብጽ ምጣኔ ሀብት በከፊል ቀውስ፣ በተቀረው ደግሞ ጥንካሬ ማሳየቱ ነው የተዘገበው። በአንድ በኩል በርካታ ፈተናዎች የገጠሙት የግብጽ ኢኮኖሚ፣ አንዳንድ ዘርፎቹ በአንጻሩ አሁንም ጥሩ አፈጻጸም ላይ መሆናቸው ነው የተዘገበው። ይሁን እንጂ ሸማቾች ግን ከፍተኛ ዋጋ ግሽበት የመግዛት አቅማቸውን እየሸረሸረ በመምጣቱ ለከፋ ችግር መዳረጋቸው አልቀረም። ኤድዋርድ ኢራኒያን ከካይሮ ለአሜሪካ ድምጽ ያጠናቀረውን የዚህን ዘገባ ዝርዝር እንደሚከተለው አቀርባለሁ። በናይል ወንዝ ብዙም ከማይርቅ ስፍራ የሚገኝ አንድ የልብስ መገበያያ ግብጻውያን በተለበሱ ልብሶች ዋጋ ላይ ሲከራከሩ ይታያሉ። አሁን ተራው ያገሬው ሰው የመግዛት አቅሙ በዋጋ ግሽበትና የግብጽ የገንዘብ ምንዛሬ መዳከም ከውጪ በሚገቡ ሸቀጦች ላይ በፈጠረው ከፍተኛ የዋጋ ንረት የተነሳ ዝቅተኛ ደረጃ ያላቸውን ሸቀጦች ለመሸመት ይገደዳል። ፕሬዚዳንት አብዱል ፋታ ኤልሲሲ ከወራት በፊት በርካታ የዓለም መሪዎች ለተሳተፉበት ስብሰባ በሰጡት አስተያየት የሩሲያና የዩክሬን ግጭት የግብጽን ምጣኔ ሀብት ይዞታ በእጅጉ እየጎዳ መሆኑን ገልጠው ነበር። አብዛኛውን የእህል ምርቷን ከሩሲያና ከዩክሬን የምትገዛው ግብጽ ከ100 ሚሊዮን በላይ ለሚሆነው ሕዝቧ ስንዴ የምታስመጣበት ዋጋ በእጅጉ አሻቅቧል። ዴቪድ በከር የብሪታንያው የዓለም አቀፍ የምርምር ተቋም ቻታም ሃውስ የምጣኔ ሀብት ባለሙያ ናቸው። መጠኑ የበዛ የውጭና የሀገር ውስጥ ዕዳ መናር፣ የኮቪድ-19 ወረርሽኝና ሌሎች በተከታታይ የተከሰቱ ቀውሶች፣ የሩሲያና የዩክሬን ግጭት እንዲሁም የዩናይትድ ስቴትስ የወለድ ተመን መጨመር ክፉኛ የደቀቀው የግብጽ ምጣኔ ሀብት ይዞታ እየተባባሰ መምጣቱን ለአሜሪካ ድምጽ በሰጡት አስተያየት አስረድተዋል።
It's a structural fiscal deficit, big build-up of external debt, which is allied to large...
ይህ ከመዋቅራዊ ችግር፣ ከከፍተኛ የበጀት እጥረትና ከተከማቸ የውጭ ዕዳ ጋር የተቆራኘ ነው። በመሆኑም ኢኮኖሚ የተሸከመው ከባድ ጫና ስላለና ይህንንም ሁኔታ ለማለፍ በንጽጽር ረጅም ሊሰኝ ለሚችል ጊዜ ከፍተኛ እርግጥ በማስመዝገብና የተሻለ መክፈል አቅም አሳይቷል። ይሁንና አሁን ባለበት ሁኔታ እንደ አንድ ቃ ተሸካሚ ፉርጎ አንድ ወይንም ሁለት ጎማዎቹ ቢወልቁ ብርቱ ፈተና ነው የሚገጥማቸው።
ግብጻዊው የፖለቲካና የማህበራዊ ጉዳዮች ተንታኝ ሳይድ ሳዴክ ለአሜሪካ ድምጽ ሲናገሩ አገራቸው በሚቀጥሉት ጥቂት ዓመታት ውስጥ ሰፊውን የኢኮኖሚ ዘርፍ ወደ ግል ለማዛወር መስማማቷንና ጠቅላይ ሚኒስትር ሙስጠፋ ማድቡሊ ወደ ኳታር ተጉዘው የግብጽ ኩባንያዎችን አስመልክቶ ባሉ የኢንቨስትመንት አማራጮች ዙሪያ ተወያይተዋል።
Devaluation is expected this month with the hope that this would push Gulf states to buy Egyptian companies.
የባህረ ሰላጤው አገሮች ተለይተው ያሉ የግብጽ ኩባንያዎችን እንዲገዙ ልገፋፋና መንግስት የሚያስፈልገውን ዳጎስ ያለ የውጭ ምንዛሬም ሊያስገኝ ይችላል በሚል ተስፋ ከፍ ያለ የገንዘብ ምንዛሬ ቀነሳ በያዝነው ወር ውስጥ ይደረጋል ተብሎ ይጠበቃል።
በሀገሪቱ ያለው የዶላር እጥረት የግብጽ ማዕከላዊ ባንክ የወለድ ዋጋ እንዲጨምር ተያይዞም የግብጽ ፓውንድ ዋጋው እንዲቀንስ በማድረጉ ህዝቧ ከሚመገበው ምርት ውስጥ 65% ከውጭ ለምታስገባው ሀገር ከፍተኛ ዋጋ ንረት እንዲፈጠር አስገድዷል። በልብስ ንጽህና መስጫ አገልግሎት ስራ እንደሚተዳደሩት አብዱ የመሳሰሉ በተለያዩ የግል ስራዎች የተሰማሩ ግብጻውያን ክፉኛ መጎዳታቸውን ይናገራሉ።
الدنيا واقفه ولا الشغل زي ما هو ولا عايز يمشي والبضاعه مركونه على الرف ولا حد بيشتريها
ኢኮኖሚው በጣም አስከፊ በሆነ ሁኔታ ውስጥ ነው ያለው ያሉት አብዱ አብዛኞቹም በቻሉት መጠን ኑሯቸውን ለመግፋት በሚያደርጉት ትግል ሸቀጣ ሸቀጦችን ለመሸመት ቀኑን ሲባዝኑ ይውላሉ ነበር ያሉት። ሆኖም ብዙ ስለሌላቸው የሚያወጡትም ያንኑ ይሃል እጅግ አናሳ የሆነ ገንዘብ መሆኑን አመላክተዋል። ይህ እንዲህ እንዳለ በገጠመው የምጣኔ ሀብት ሁኔታ ውስጥም እንደምንም ለማለፍ በርካታ ሰዎችና የንግድ ድርጅቶች በመንገታገት ላይ ቢገኙም አንዳንዶች ግን በአንጻሩ እየጎለበቱ መሆናቸውን የሚናገሩት ዛማሊክ አቅራቢያ የሚገኘው የካይሮ ማሪዮት ሆቴል ዋና ስራ አስኪያጅ ዩርገን ስታርካው ናቸው። ሆቴላቸው ሙሉ በሙሉ በደንበኞች መያዙንና ከዚህ የተሻለ ሁኔታም ገጥሟቸውን እንደማያውቅ አመልክተዋል።
All the major hotels on the River Nile in Cairo are doing extremely well.
የሩሲያና የዩክሬን ጦርነት እንዲሁም የኮቪድ-19 ቀውስ የፈጠሩት ቀውስ እንዳለ ሆኖ ካይሮ ውስጥ ከናይል ወንዝ አቅራቢያ የሚገኙ ዋና ዋና ሆቴሎች ሙሉ በሙሉ ማለት ይቻላል በጣም ጥሩ በሚሰኝ ሁኔታ እየሰሩ ናቸው።
ግብጽ በተጨማሪም ከከርሰ ምድር ከሚገኘው የተፈጥሮ ጋዝ የምታገኘውን ገቢ መጠን የማሳደግ ትልቅ ተስፋ አሳድራለች። በሜዲትራኒያን ውቅያኖስ አቅራቢያ ከሚገኙ አገሮች የተፈጥሮ ጋዝን ወደ ፈሳሽ በመቀየር ወደ አውሮፓ በቧንቧ ለመላክ አመቺ ድል ያላት ወይም የምትችል ብቸኛ ሀገር መሆኗን የጠቆሙት ሳይድ ሳዲቅ እንዳስረዱትም ይህም በአካባቢው ካሉ ተፎካካሪዎቿ በሙሉ የላቀ ግዙፍ ኢኮኖሚያዊ ጥቅም ያስገኝላታል። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:34 መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ንግድና ምጣኔ ሀብት ነው የምናቀናው። በአማራ ክልል ደቡብ ወሎ ዞን ወረኢሉና ጃማ ወረዳ ስንዴ አምራች አርሶ አደሮች በማዳበሪያ ዋጋ በዋግ በሽታና በፖለቲካ አለመረጋጋት የተነሳ በቂ ምርት ለገበያ ማቅረብ ያለመቻላቸው ነው የሚናገሩት። የአሜሪካ ድምጽ ያነጋገራቸው እነኚህ አርሶ አደሮች አቶ ጀማል አብደላ፣ አቶ አሰፋ አበበ ኃይሌ እንዲሁም አቶ ስለሺ ገበየው የተባሉት በተለያዩ ምክንያቶች ምርቶቻቸውን ለገበያ ማቅረብ ተቸግረናል ይላሉ። አርሶ አደሮቹን ያነጋገረው የንግድና ምጣኔ ሀብት ፕሮግራም አዘጋጅ ደረጀ ደስታ ነው እንደሚከተለው አቀናብሮታል።
አቶ ስለሺ ገበየው በአማራው ክልል ደቡብ ወሎ ጃማ ወረዳ ውስጥ 06 ቀበሌ አርሶ አደር ናቸው። ጤፍ፣ አብሽ፣ ባቄላና ጓያን ጨምሮ የስንዴ አምራች መሆናቸውን ይገልጻሉ። ይሁን እንጂ ዘንድሮ ያመረቱት ስንዴ በዋግ በሽታ የተጠቃ በመሆኑ ከፍተኛ ጉዳት የደረሰባቸው መሆኑን በመግለጽ የተረፈችውንም ወደ ገበያ አውጥቶ ለመሸጥ መቸገራቸውን ይናገራሉ።
ለገበያ ዘንድሮ ያው ሮቦታሪ ለማረብ ተዘጋጅተን ነበር። ያው ገበያው ሮቦታሪ ጉዳይ ደግሞ የምታወስ ስለሆነ እግድ ስላለ በዛ ጉዳይ አሁን
የምን እግድ ነው ያለው ያብራሩልኝ።
ያለው ችግር አሁን ምንድነው?
ባንዲ ተደረሰ ስንዴ ወጣ ሞዴሱ ያው በሀገራው ግዴ ማለት ነው በቃ በጣም ምክንያት
እና ምርቶን ወደ ገበያ አላወጡትም?
አዎ አይደል ያላወጣን ምንታውን ቀድ ገበያ ላይ ለማረብ መከሮ ነበር ገበሬ አሁን ይሄው በቦታው ግዴ ያው ስንዴ ወጣ ይሄው ወጣ ምይተባለ ያው በየኬ ላይ ይፈጠጥ መኪናዎች ምይተሳዩ እየሰማችሁ
አንዱ አይወጣም የሚለው
የብሔር ችግር ነው። በጣም ምክንያት መሰለኝ ኬላ በየቦታ ይጠበቃ አሁን በሰሞኑ ስንዴ ተገረታችሁ ባንዲ ነው የሚሸጠው የሚባል ነገር ሲሉ የማሁን አምስት ለታ ወደ አስራ ምናምን መኪና ድሮዋል ማስታወቂ ኤፍዴም እንዳይወጣል።
ስለዚህ እናንተ እህሉን ይዛችሁ ቁጭ አላችሁ ማለት ነው? ስንዴ ብቻ ሳይሆን ሌሎቹንም
ይዛል ገበሬ ምን ያርግ ታዲያ? ምን ይደረግ?
መንግስት ለመንግስት አቅርቡና መንግስት ይገዛችኋል ነበር የተባለው አይደለም እንዴ?
ነበር እንደዛ ነበር የተባለው ሲባል አሁን ጨዋታ ወደ ምን ዞር አሁን ብሔር ነው መሰለኝ እንደኔ ተራስ ስለጡ የብሔር ግጭት ነው እንጂ ወይም ገበሬን ለማሳደግ ገበሬ ነው ለማሳነስ አልመሰለኝ።
አቶ ስለሺ የማዳበሪያ ችግርና የዋግ በሽታ ችግር ስለፈጠረባቸው ያመረቱትን የስንዴ ምርት መላክ አለመቻላቸውን በመግለጽ የገጠማቸውን ችግር ያስረዳሉ።
ብዙ ነገር ጠባብ ነገር ገጠመ። ማዳበሪያ ራሱ ይመጣልን የስንዴ ጋር ምን ሊመጣም ቢጋመንም ወስን ጠብቅ ሳይመጣልን ቀረ። በዛ የተነሳ ነው ተፈጥሮ ችግር ፈጠረብን። በዛ ጉዳይ ከተፈረራዘ አሁን በእኛ አካባቢ በትራክተር ተይዙ በቃ ነጻ ነው ያደር።
በትራክተር ይታረሳል እናንተ አካባቢ?
አበቃ ቢያንስ እንደ 150 ኩንታል በላይ በቃ የተዘራበት ተጠቅቶ ነው የከረመው። እዛ ውስጥ በቃ ያለው 100 እንደ 125 ቢያመጡ ነው።
በበሽታ ከተጠቃው የተረፈውን ምርት ራሱ ገበያ ላይ ማቅረብ አለመቻሉን አቶ ስለሺ ተናግረዋል። አቶ ጀማል አብደላ በጃማ ወረዳ የሚገኙ የስንዴ ምርታቸውን የተበላሸባቸው መሆኑን የገለጹልን ሌላኛው አርሶ አደር ናቸው። ለዚህ የተዳረጉት ከመንግስት በቂ የምክር ድጋፍ አስቀድሞ ባለማግኘታቸው መሆኑን ይገልጻሉ። የሰብል መበከሉን ያወቁት መቼ እንደሆነ ተጠይቀው ሲመልሱ
ያው እኛ ፈጥኖ መድኃኒት ሳንጠቀም በፊት ያላወቅነውም ነበር መያዙን ማለት ነው። በኋላ ላይ ሲደርስ ያው አንድ ጊዜ ረጨነበት ሁለት ጊዜ ረጨነበት በበሽታ ተጠቃ ስለሆነ ምንም አይነት ሊድን አልቻለም።
በራ ይሄ እንዳይደርስ ማድረግ ትችሉ ነበር?
እንደተዘራ ከቡቃያው ገና ጀምሮ መታከም ነበረበት አሉን። በኋላ ላይ ነው ይሄ ምክር አገልግሎት የተገኘው።
መጀመሪያ ላይ አልተነገራችሁም ይሄን አታውቁም ነበር?
አዎ አልገባንም። አዎ አላወቅንም።
ማን ነው ይሄን የሚላችሁ የሚነግራችሁ እንዲህ የሚላችሁ ማን ነው?
የሰለጠኑ ግብርናዎች ነበሩ እንዲህ በደንብ አልተከታተሉትም የሚመጣል ብለው አላሰቡትም። በኋላ ላይ ነው ሚስጥሩ የተገኘው። ዘሩ ራሱ ጥራት ያለው ዘር አልነበረም።
የመንግስት ሰዎች ናቸው
ስልጠናውን የወሰዱት? የመንግስት አካላት ናቸው ግብርናዎች ማለት ነው። ዘሩን ግን ዘር አቅራቢ ድርጅት ነው ያን ያመጣው።
ገዝታችሁ ነው እናንተ ዘሩን እንዴት አገኛችሁ?
ዘሩን በዘንድሮ አመት ከጦርነት ጋር በተያያዘ መንገድ በእርዳታ መልክ ነው ያገኘ ነው በዘንድሮ። በባለፈው አመት ግን ዘሩ በግዢ ነው። ማዳበሪያም በግላችን ያው ገዝተን ነው። በመንግስት ድጎማ ያደረገ ነገር የለም።
ይሄ ኪሳራ ባይደርስ ኖሮ ምን ያህል ምርት ይኖሮት ነበረ?
እንዴ ያማ የተሻለ ነበረ። በበፊቱ ቢሆን ዘንድሮ የተሻለ የተስተካከለ ክረምት ነበረ። እርግጠኛ ነኝ እንደው ከ25 በላይ በነበረው እስከ 30 ባለው ፈሬክታር ይገኝ ነበር ብለን እንገምታለን።
ኩንታል ነው?
አዎ።
የእናንተ ኩታ ገጠም ነው እርሻችሁ?
በኩታ ገጠምም በየግልም ነው። ኩታ ገጠም ባለበት አካባቢ በኩታ ገጠም ነው፣ በግልም አለ።
በገንዘብ በኪሳ ቢተምኑት በዚህ ችግር ምን ያህል ገንዘብ አጥቻለሁ ብለው ያስባሉ? እንደው በገንዘብ ቢያሰሩት እንደው ግምት ቢኖሩት
የምርቱ ውጤት?
አዎ።
ያጣሁት የምርቱ ውጤት?
አዎ።
አሁን ባለው ገበያ አንድ ኩንታል 4300 ብር እየተሸጠ ነው እኛ ጋር ያለው። እንግዲህ በቀላሉ እንኳን 25 ኩንታል ይገመት ያ ቢወጣው 25 ይባዛ በ4300 እንግዲህ የሚደርሰውን ተመልክ እና ይሄ ኪሳራ ነው። ለመድኃኒት ያወጣሁት ወደ 2700 ብር አንድ ጊዜ አውጥቻለሁ። አንድ ጊዜ ደግሞ ወደ 1200 ብር አውጥቻለሁ እና ይሄ ሲል ያው እንግዲህ ኪሳራ ነው። ምንም ትርፍ ተገኘለ።
የወረኢሉ ወረዳ አርሶ አደር አቶ አሰፋ አበበ ኃይሌ ምንም እንኳ የተወሰነ ምርታቸውን ለገበያ ማቅረብ ቢችሉም በነበረው የማዳበሪያ ዋጋ የተነሳ ከፍተኛ ጉዳት ያገኛቸው መሆኑን ገልጸዋል። እንደምንም ብለው የተወሰነ ምርት ለማቅረብ መቻላቸውን አስረድተው ወደፊትም ያንኑ ለማድረግ እንደሚታገሉ ያስረዳሉ።
በትልቁ የሚያልገለን ያው ግብአት ምክንያት ትንሽ ሲሆን ያው ገበሬው በአሁኑ ልክ ለመጠቀም ማዳበሪያው ያው ሳንቲም ሲያጥር ያው ራሱ ደከም ይላል። ግን እኔ በጣም ያው እታገላለሁ። ምንም ሆነ የዘንድሮን ችግር እንዴቴን አስሬድ ወደፊት ምን አገኛለሁ እያሰብኩ አሁን ላይ ያ ችግር ማዳበሪያ ችግር ሲገጥም አሁን ምንም ሆነ ምንም እንደው ህልሽቼ ነው የማዳበሪያ ተጠቅምኩት ይሁን ተመስገን ለከብት ለአስቴም ገለባ ለምርትም ይሁን ለግብአት እንግዲህ ለማህበራት እንዳረኩት አንተም በመልፋት በመታገል ነው።
በተያዘው አመት የተመረተው የስንዴ ምርት ከፍተኛ በመሆኑ የሀገር ውስጥ ፍጆታን ሸፍኖ ለውጭ ገበያ ማቅረብ እንደሚቻል የኢትዮጵያ መንግስት ያስታወቀ ይገኛል። በሌላ በኩል በሀገር ውስጥ ያለውን የስንዴ ምርት አቅርቦት ችግር በመከሰቱ መንግስት የስንዴ ግዢውን ለመቆጣጠር አምራች ገበሬዎች ምርቶቻቸውን ለህብረት ስራ ማህበራት በኩል ብቻ እንዲሸጡ ወስኗል። አርሶ አደሮቹ ምርቶቻቸውን እንደተባለው ለህብረት ስራ ማህበራት ቢያቀርቡም አገር ውስጥ አሁንም የስንዴ አቅርቦት እጥረት መኖሩ እየተነገረ ነው። ችግሩ ምንድነው? በዚህ ሂደት ውስጥ የተለያዩ አካላት ድርሻ ቢኖራቸውም ቀዳሚው የአርሶ አደሮች በመሆናቸው ለዛሬው በአማራው ክልል ከፍተኛ ስንዴ አምራች መሆናቸው ከተነገረላቸው አካባቢዎች በአማራ ክልል የደቡብ ወሎ ዞን ወረኢሉና ጃማ ወረዳ ስንዴ አምራች አርሶ አደሮችን እንዳቀረብነው ሁሉ ወደፊትም ሌሎችን በማነጋገር ለማቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን ለግሩም ዝግጅቱ አመሰግናለሁ። አሁንም ሳምንታዊ ፕሮግራም ነው ተከታዩ፣ ትምህርት ነው። የትውልድ ኢትዮጵያውያን የህፃናት የአድዋ ድል መታሰቢያ ዝግጅት ይለናል። በአቡጊዳ የቋንቋና የባህል ማዕከል ዩናይትድ ስቴትስ ውስጥ የሚገኙ ትውልድ ኢትዮጵያውያን ህፃናትና ታዳጊዎች ቋንቋን፣ ባህልንና ታሪክን በሚገባ እንዲያውቁ ለማገዝ ጥረት የሚያደርግ ተቋም ነው። ከመደበኛዎቹ የትምህርት መርሃ ግብሮቹ ጎን ለጎን ህጻናትና ታዳጊዎች የሚሳተፉበት ኪናዊ መድረኮችንም ያሰናዳል። ማዕከሉ ከሰሞኑም የአድዋ ድል በዓል በተመለከተ ልዩ ልዩ ዝግጅቶችን ይዞ ቀርቧል። ሀብታሙ ስዩም እንዲያሰናድቶታል።
በአብዛኛው ዩናይትድ ስቴትስ ተወልደው ያደጉት እኒህ ህጻናት የኢትዮጵያን የድል ታሪክ ለመዘከር ከመድረኩ ተሰይመዋል። የቋንቋና የባህል ልዩነቱ ተግዳሮት ይሆንባቸው ይሆን? መጋረጃው ተገልጦ ትርኢቱ በጀመረ አፍታ የህጻናቱ ብቃት ለቀደመው ጥያቄ መልስ የሰጠ ይመስላል። የምንገኘው የመዲናው አጎራባሽ በሆነው የቨርጂኒያ ግዛት ውስጥ በሚገኘው አቡጌዳ የቋንቋና የባህል ተቋም ባዘጋጀው ልዩ የአድዋ ድል የመታሰቢያ በዓል ላይ ነው። እንደ ተቋሙ ኃላፊ መስታወት ፈለቀ ገለጻ ተቋሙ የዛሬው ትርኢት ተሳታፊዎችን ጨምሮ በርካታ ትውልደ ኢትዮጵያውያን ከቋንቋና ባህላቸው ጋር እንዲቀራረቡ ማድረግ ከጀመረ ሰነባብቷል። ተቋሙ ቋንቋና ባህልን ለቀጣይ ትውልድ ለማስተላለፍ የያዘው እንቅስቃሴ አካል በሆነው ልዩ የአድዋ ድል መታሰቢያ ዝግጅት ላይ ህጻናትና ታዳጊዎች ፉከራ፣ ቀረርቶ፣ ድሉን የሚዘክሩ መዝሙሮችና ግጥሞችን ከማቅረባቸው በተጨማሪ አጭር ተውኔትም አቅርበዋል። በዕለቱ ብሩሽና ቀለም በማገናኘት የአድዋን ድልና የኢትዮጵያን ጀግኖች የዘከሩ ህጻናትና ታዳጊዎች የስዕል አውደ ርዕይም ቀርቧል። ትንንሾቹ ሰዓሊያንና መምህራቸው ፍቱን ጌታቸው ስራቸውን ያስጎበኙናል።
እኔ አርቴማስ ሰሪ ነው እና ፍቱኛ ክፍል ነኝ። አቡጊራ ውስጥ እዚህ ጋር የእኔ ስዕል ነው እና ተራራ ነው እና እዚህ ጋር ሰው ያለው he's going to war እና he's walking to battle.
የኔ ስም ቃለመልክ ተማተ ነው። እኔ ይሄ ሶስት እለት የአደዋን ታሪክ የሚገልጹ ሳልኩት የሚባለው የማይታወቅ አርበኛ ነው። ስዕሉ ስሙ የማይታወቅ አርበኛ ነው። የኔ ስም አበመልክ ነው እና ይሄ ስዕል የሳልኩት የአደዋ ውጊያውን ነው። በተራራዎች ያሉበት እና መርፍ ያለው እና የገዳምቲ ላይ ያለው እና ሌላ ስዕልም የአጼ ምኒልክ ሐውልት አዲስ አበባ ጋር ያለው እና ሌላ የአርበኛ ስዕል አለኝ።
ሜሊያና ነው የሀገሬ ቀለሞች ናቸው።
ከለሪንግ ቡክ እንዲሰሩ በማሰብ ታሪክ፣ ባህልና ፊደል የሚል ካለሪንግ ቡክ ነው የምናየው። ለምሳሌ ባህል የምንለው እንዴት ነው ልጆች ኢትዮጵያ ውስጥ እየተከሙ የሚሄዱት የሚለው ነው። ድስት ሲሰሩ እርሻ ሲያርሱ ነው። ታሪክ የሚለው ደግሞ እዚህ ጋር እንደምናየው እነዚህ ጌጣይቱ በካለሪንግ ቡክ እየሰሩ በዛው ታሪካቸውን ያቁ ነው ያሰብነው። እና ሁሉም የኢትዮጵያ ታሪክ ነው።
የተቋሙን እንቅስቃሴዎች በቅርበት የሚደግፈው የወላጆች ኮሚቴ ይህን መሰሉ ዝግጅት እውን እንዲሆን ያደረገው አስተዋጽኦ በእለቱ ተወስቷል። በማስተባበር ስራ ላይ ካገኘናቸው ወላጆች መካከል የተወሰኑት ልጆቻቸው ወደ ተቋሙ በመምጣታቸው አትርፈዋል ያሉትን አጋርተውናል።
እኔ ስሜ ህይወት ይባላል። 3 ልጆች አሉኝ። የመጀመሪያ ልጅ ሴት ነች፣ አዶን በእምነት ትባላለች። ሁለተኛው ካሌብ፣ ሶስተኛው ደግሞ ጆሴፍ በእምነት ይባላል። በመጀመሪያ አገራቸውንና ባህላቸውን የሚያውቁ ልጆች ለማሳደግ ስለምንፈልግ ለዛ ነው ያስገባነው። ይሄ 3ኛ አመታችን ነው። አዶዋንም ስናከብር ልጆች 3ኛ አመታቸው ነው። ሶ ሞር ስለ ኢትዮጵያ ባህል፣ ቋንቋ ይጽፋሉ፣ አሁን ይናገራሉ።
ዮናስ ይባላለሁ። እዚህ ያሉኝ ልጆች 3 ናቸው። ታላቋ ልጄ ሊያና ነው ስሟ። ሁለተኛ ልጄ ኤቫ ነው። ከዛ ደግሞ ካይላ ምትባልም አነስ ያለች ልጅ አለች። ልጆቻችን አቦጊዳ ተቋም ከገቡ በኋላ ብዙ ነገር ቀስመዋል። ቋንቋ የመጀመሪያው ነው። ባህላቸውን በደንብ ይለያሉ። አሁን ሌላው ደግሞ በጣም ደስ የሚለው ከአቦጊዳ ልጆች ራሳቸውን የሚመስሉ ከሀገራቸው ልጆች ጋር የሚያሳልፉበትና ቋንቋውንም ራሱ ቤት በእኛው ስናስተምር ወተን ከማን ጋር ነው የምንናገረው የሚባለው ጥያቄ አለ። ያንን የሚመልስ ተቋም ሆኖልናልና በጣም በደስታ ነው ልጆቻችን ሁሌ ትምህርት ቤት የሚመጡት ፕሮግራሙንም አብረው የሚወስዱት በደስታ ነውና 3 አመት ከግማሽ በላይ እያስተማርናቸው ነው። በጣም እንደሚቀጥል ተስፋ የምናረገውና በጣም ደስ በሚል ሁኔታ ነው ልጆች እየተማሩ ያሉት።
በተመሰረተ በጥቂት አመታት ውስጥ አሪያ የሚሆን ማህበራዊ ፋይዳ እየተወጣ እንደሚገኝ የተነገረለት ተቋም እድሜው ይረዝም አስተዋጽኦ የሚሰፋ ዘንድ የትውልድ ኢትዮጵያን ማህበረሰብ ድጋፍ እንደሚያሻ ያስታወሱት ደግሞ ገዙ ካላ የተባሉት የወላጅ ኮሚቴ አባል ናቸው።
የተለያዩ ሰዎች ኢኒሼቲቭን ወስደው የተለያዩ ተቋማት እንዳቦጊዳ አይነት ያቋቁማሉ። ግን አላማው ከተወሰኑ ግሩፕ ወይም ከአንድ ሰው በላይ ነው። ስለዚህ እያንዳንዱ ወላጅ ፓርቲሲፔት ማድረግ አለበት። ልጆቹም ደግሞ በዚህ በሌላ ሰው ሀገር ተወልደው የሚወሉ ልጆች የራሳቸውን ቋንቋ፣ ባህል፣ ካልቸር እሱን በሙሉ ይዘው እንዲያድጉ ወላጆች ፓርቲሲፔሽን በጣም በጣም ከፍተኛ መሆን መቻል አለበት ብያስባለሁ። እዝናት እንደ ተወሰኑ ሰዎች ተቋም መታየት የለበትም። ኢት ኢዝ ጀስት የኮሚኒቲ ተቋም ነው ተደርጎ መወሰድ መቻል አለበት።
በዚህ ዝግጅት ላይ የታሪክ አዋቂዎችና የኪነ ጥበብ ሰዎችን ጨምሮ የክብር እንግዶች ተገኝተዋል። የተቋሙን ጅምርም አወድሰዋል። ታሪክ ቀመስ መልከታቸውንም አጋርተዋል። ወደ 100 የሚጠጉ ተማሪዎችን የሚያስተምረው ተቋም በአሜሪካ ምድር የመጀመሪያው የኢትዮጵያውያን ትምህርት ቤት መሆኑንም ሰምተናል። አሜሪካ ድምፅ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ።
አብታሙ ስዩምን ለግሩም ዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች፣ አሁን ማሳሰቢያ ከአሜሪካ ድምጽ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ክብራትና ክብራን አድማጭ ተመልካቾቻችን አሁን ከምሽቱ የመጨረሻ ቅንብር ላይ ደርሰናል። ወደ ጋምቤላ ሚወስደናል። ከደቡብ ሱዳን የሚነሱ የሙርሌ ጎሳ ታጣቂዎች የኢትዮጵያን ድንበር ዘልቀው በመግባት በተደጋጋሚ ጥቃት ያደርሳሉ ሲል የክልሉ መንግስት አስታወቀ። ጥቃቶቹን ለማስቆምና በደቡብ ሱዳንና ጋምቤላ ክልል ድንበር አካባቢ ሰላም ዙሪያ በጋራ ለመስራትም ስምምነት ላይ መደረሱንም የክልሉ መንግስት ጨምሮ ገልጧል። በተያያዘ ርዕስ ታጣቂዎች ባለፈው ሳምንት ውስጥ በተመሳሳይ የኢትዮጵያን ድንበር ተሻግረው ገብተው በጋምቤላ ክልል ዲማ ወረዳ ውስጥ ባደረሱት ጥቃት አንድ ሰው ገድለው ሌላ ማቁሰላቸው ተዘግቧል። የሙርሌ ጎሳ ታጣቂዎች በተደጋጋሚ የሚፈጽሙት ይህን መሰሉ ጥቃት መንስኤው ምንነትና ማስቆም የሚቻልበት መንገድ አስመልክቶ ጥናቶችን ማድረጋቸውን የገለጡ አንድ የጋምቤላ ዩኒቨርሲቲ መምህር አነጋግሮ ናኮር መልካ ያሰናዳውን የዚህን ዘገባ ፀሐይ ዳምጠው እንደሚከተለው ታቀርበዋለች።
ከደቡብ ሱዳን የተሻገሩ የሙርሌ ጎሳ ታጣቂዎች በጋምቤላ ክልል ዲማ ወረዳ ቦይ ቀበሌ አንድ ሰው ገለው አንድ ሰው ማቁሰላቸውን የክልሉ መንግስት ባለፈው ሳምንት ውስጥ አስታውቋል። ይህንን ጥቃት ለማስቆምና በደቡብ ሱዳንና በጋምቤላ ክልል ድንበር አካባቢ ስላለው የሰላም ሁኔታ ላይ በጋራ ለመስራት መስማማታቸውን የጋምቤላ ክልል ምክትል ርዕሰ መስተዳድር አቶ ቴንኩዬ ጆክ መግለጻቸውን የክልሉ መንግስት ሰሞኑን አስታውቋል። በጋምቤላ ክልል ምክትል ርዕሰ መስተዳድር የተመራ ቡድን በጋምቤላ ድንበር አካባቢ ከሚገኙ የደቡብ ሱዳን የግዛት አላፊዎች ጋር በጁባ ውይይት ካካሄደ በኋላ በጋምቤላ ክልልና በደቡብ ሱዳን በሚገኙ ሶስት ግዛቶች ማለትም ግሬት ፒፖር አስተዳደር አካባቢ፣ ጆንግላ ግዛትና አፐር ናይል ግዛት ድንበር አካባቢዎች ሰላማዊ ስቃትን ለማረጋጋት በጋራ የሚሰሩባቸውን ስራዎች ለማጠናከር የሚቻልባቸው ጉዳዮች ለመምከራቸው ነው የክልሉ መንግስት በማህበራዊ ድረገጽ ያስታወቀው። የክልሉ መንግስት ይህንን ይበል እንጂ ባለፈው አንድ አመት ውስጥ ብቻ የሙርሌ ታጣቂዎች የኢትዮጵያን ድንበር ተሻግረው በመግባት በጋምቤላ ክልል አኙዋና ኑዌር ዞኖች ውስጥ ከ20 ሰዎች በላይ መግደላቸው እንዲሁ ተዘግቧል። ባለፈው 2014 ነሐሴ ውስጥም የስደተኞች ካምፕ በመግባት ጥቃት መሰንዘራቸው መዘገቡ እንዲሁ አይዘነጋም። እንደ አውሮፓውያን አቆጣጠር በ2011-12 ዓመት በፊት ከሱዳን ነጻነቷ ከተቀናጀችው ደቡብ ሱዳን ታላቋ ፒቦር አካባቢ አስተዳደር እየተነሳ ድንበር ተሻግረው ጎረቤት ሀገር ኢትዮጵያ እየገቡ በጋምቤላ ክልል ነዋሪዎችና ስደተኞች ላይ ጥቃት የሚሰነዝሩበት ምክንያት ምንድን ነው ስንል በጉዳዩ ዙሪያ በርካታ ጥናት መስራታቸውን የገለጹ አንድ የጋምቤላ ዩኒቨርሲቲ ምሁር ጠይቀናል። ዶክተር ጋትሉክ ሮን ይባላሉ። በጋምቤላ ዩኒቨርሲቲ የቢዝነስ እና ዴቨሎፕመንት ዘርፍ ምክትል ፕሬዝዳንት ናቸው። እነዚህ የሙርሌ ታጣቂዎች በኢትዮጵያ ውስጥ ብቻ ሳይሆን በደቡብ ሱዳን ውስጥም ተመሳሳይ ጥቃቶች እንደሚያደርሱ ገልጸዋል። ይህንንም የሚያደርጉበት ምክንያት በተመለከተ በደቡብ ሱዳን ውስጥ ከነበራቸው ቆይታ በመነሳት አብራርተዋል።
ደቡብ ሱዳን ሂጅ በነሱ ሰላም ኮንፈረንስ ላይ እነሱ በተገናኙበት ተጋብዘን ተገኝቼ ነበር። ሁኔታ የሚያሳየው የኖር ብሔረሰብ ደቡብ ሱዳን ያለው ቤንካ ደቡብ ሱዳን ያለውን ጭምር እዛም ሄዶ ልጅም ሴትም ወንድም ከብትም እዛም ይወዛል በኃይል ማለት ነው። ይህን ቅርብ ጊዜ የነበረኝ ከአንድ ወር ፊት እዚህ ደቡብ ሱዳን ያለው ኖር ለው ኖር የሚባል እዛ ሄዶ ከቤንካ ጋር አብሮ ቆሞ እስከ ሙርሌ አካባቢ ሄዶ ጥቃት እንዳደረሱ ከብት እንደወሰዱ ልጆችም ጭምር እንደወሰዱ በሚዲያ ትልቅ ይሹ ነበረ ቅርብ ጊዜ ራሱ። ያ ምንድን ነው የሚያገኙት ጥቅም አለ። እንደ ቢዝነስ አይነት ነው ያደረጉ። ምክንያቱም ከብት ወስዶ ከብት የሌለው ከብት ያገኘዋል፣ መልሶ ለሌላም ይሰጣል። ወደ ሙርሌ አካባቢው ደግሞ ልጆችም ከወሰዱ የራሳቸው ልጅም ያደርጋል። ቤንካዎች ልጆች ባይሰጡ እንኳን ለራሳቸው ልጆች ያደርጋሉ፣ ከብትም በዚያም ያገኛል።
የመጀመሪያው ምክንያት ሀብት ለማግኘት ከብቶችን እንደሚወስዱ የገለጹት ዶክተር ጋትሉክ አንድ ወጣት ቀልቡ የወደዳትን ለማግባት ቢፈልግ የሚጠየቀው የጥሎሽ መጠንም በርካታ ከብት በመሆኑ ወደ ሌላ ቦታ ተንቀሳቅሶ ካፕ እንደሚፈልግ ገልጸዋል።
አሁን ለምሳሌ ካፕ እንዲፈልጉ በጥሎች የሚጠየቀው ብዙ ነገሮች አሉ። ብዙ ጥሎች አንድ ቦታ ሲያገባ የሚጠየቀው ካፕ ብዙ ላይፋቸው ሞር በካፕ ላይ ስለሆነ ካፕ የሌለ ሰው ምንም ማይቀር ብዙ ጊዜ በወጣትም ይህን ምግብ ሌላው አግሪካልቸር ነክ ነገር ብዙም ፕራክቲስ ለማይደረግ ዘ እንደምግብነትም ይወጣል።
በአካባቢው የጀግንነት መገለጫ ሆኖ እንደምታይም እንዲሁ አብራርተዋል።
እንደ ሄሮ የሚቆጠር ወይ ጀግንነት የሆነ ቦታ አካባቢ ወደ ጀግና ነው እንድትባል የሆነ ነገር መስራት አለባቸው ወጣቶች። ይህም ግድሜ ውስጥ ያለው ክልል ወይም ክልል ውስጥ ያለው ወጣቶች በቃ ዋንድ ሆኗል የሚለው ደግሞ ስሜት እንዲኖራቸው እንደዚያም ያደርጋል። ሙሌች ማለት ትላልቆችም ሲወጡ ወጣቶችም የእነዚህ ስልጣን ሲረክቡ ወንድ መሆናቸው የሚያሳዩት የካልቸራል ኢምፓክቶች አሉ።
የሙግሌ ታጣቂዎች በደቡብ ሱዳንም ሆነ ወደ ኢትዮጵያ ድንበር በመሻገር ጥቃት እንደምሰነዝሩ ያደረጋቸው ምክንያቶች የሚመነጩበት ሌሎች ምክንያቶች እንዳሉ የጠቆሙት ምሁሩ እንደ ሀገር ከተመሰረተች 12 ዓመታት ያልተሻገረች የደቡብ ሱዳን ማዕከል ራሱ ከጆንግላ ግዛት ያለው ርቀት አካባቢ መሰረተ ልማት ጨምሮ በሌሎች ጉዳዮች ትኩረት እንዲነፈግ አድርጓል ይላሉ። ከዚህ መካከል ሀገሪቷ ድጋሚ የገባችበት ጦርነትን ጠቅሰዋል።
አሁን የመንግስት ደቡብ ሱዳን በራሱ ችሎ እንደ መንግስት ሲቆም ብዙ አመት ሳይቆይ ወደ ጦርነት ገባ። አሁን በቃ ብሌም እንዳይደረው ያው ከዚህ ፊት ሆን ብሎ ሰሜኑ ልማት አላመጣ ማለት ይቻላል። በአሁኑ ሰዓት ደግሞ እነሱ ራሳቸው ሲችሉ በአጭር ጊዜ ደግሞ ወደ ጦርነት ገባ። ወደ ጦርነት ሲገቡ ደግሞ ያው ፖለቲካም ጭምር ስለሆነ መረጋጋትም የለም። ራሱ እርስ በራሳቸው እየተዋጉ ምን እያሉት ስለ ልማት ማውራት ማንም ጊዜ የላቸው፣ ስለ ትምህርት ማውራት ጊዜ የላቸውም። ፒቦር ጊዜያዊ አስተዳደር እንደ ክልል ማራሱ እንዲያስተዳድር ተፈጥሮ ነበር። ውጤትም አላመጣም። መሰረታዊ ልማቶች፣ ትምህርት ቤቶች፣ ሌሎችም ብዙ ነገሮች ወደዚያ አካባቢው አልደረሱ።
ትምህርት ወደ አካባቢው አለመስፋፋት ወጣቱ መሳሪያ እየፈለገ በኃይል ሀብት ለማግኘት ጥረት እንዲያደርግ እንደምነሳሳም የጋምቤላ ዩኒቨርሲቲ ቢዝነስ እና ዴቨሎፕመንት ምክትል ኃላፊ ገልጸዋል።
ትምህርትም አልነበረም። ወጣቶች በዛ ነው፣ ሌላ ኦፕሽን የለውም መሰራ ገዝተን እንትን ማድረግ ነው። እና የዛ ያለው የመንግስት አለመረጋጋትን አለመተነከር ኃይለኛ ችግር ነው። መሳሪያ እንደ ጉድ ነው እዛ ያለው። እኛ ጋር የሚመጡ እኮ ዴይሊ ገንቤ ላይ የሚያዘው ኮንትሮባንድ መሳሪያዎች መጠረየ ሳይቀር እኮ ነው ገንቤ ላይ የሚያዝ። ከእኛ ወታደሮች አይደለም የሚያገኘው እነዚህ መጠረያ፣ ከደቡብ ሱዳን ነው የሚመጡ። ድንበር ተሻጋሪ ናቸው የሚመጡ እና ይህን ኦልሞስት እንደ ቢዝነስ ነው። አሁን ሙርሌ መጥቶ ፍሪሊ ተመልሶ የሚሄደው ያለው ገበሬዎች በእጃቸው መሳሪያ እንደነሱ አይታጠቅም።
ስለ መፍትሄም ተከታዩም ብለዋል።
ለደቡብ ሱዳን መንግስት ርቀት ላይ ስለሆነ በእነዚህ አካባቢ የአስተዳደራዊ መንግስት መኖር አለበት። በወረዳ ሌቨል ቢሆን በቀበሌ ሌቨል ጠንካራ የሆነ መኖር አለበት። ሁለቱም ሀገር መስራት ያለበት ጆይንት ኮሚቲ መኖር ነበረበት፣ የሁለቱም የጋራ ኮሚቲ። ስለዚህኛው የሚመለከት የሚከታተል ጆይንት ኮሚቲ መኖር አለበት። ሰላም እንዲኖር የሚያረጋግ መድረክ ያስፈልጋል። ህዝብ ለህዝብ የሚገናኝበት መንገድ መኖር ያስፈልገዋል። ዋናው ነገር ከኋላ ያለው ጀኔሬሽን በትምህርት ቢዚ ማድረግ የትምህርት መክፈት አንዱ ነገር ነው።
ባለፈው 2014 ዓ.ም በዚሁ የካቲት ወር ውስጥ ከአሜሪካ ድምጽ ጋር ቆይታ ያደረጉት የታላቋ ፒወር አካባቢ አስተዳደር ቃል አቀባይና የባህልና ኢንፎርሜሽን ሚኒስትር ጃይ አደንጉራናይ እነዚህ ጥቃት የሚፈጽሙ ግለሰቦች ከሙርሌ ጎሳ የወጡ ቢሆንም ጎሳውን አይወክሉም ሲሉ ህጻናትን አፍኖ እንደሚወስዱ እንዲሁም ድንበር ተሻግረው የኢትዮጵያን ዜጎች እንደሚያጠቁ አስታውቆ ነበር። ታጣቂዎቹ ለመጨበጥ አስቸጋሪ መሆናቸውን የገለጹት ኃላፊው ታጣቂዎቹ ማን እንደሆኑ የት እንደሚገኙ ስለማይታወቅ መፍትሄ ለመፈለግ ከባድ ቢሆንም መንግስት ለጉዳዩ መፍትሄ ለመፈለግ እየሰራ ስለመሆኑ አረጋግጣለሁ ብለው እንደነበር ይታወሳል። የሙርሌ ጎሳ ታጣቂዎች ከ9 ዓመት በፊት በኑዌር ዞንና አኝዋ ዞኖች ገብተው ከ107 ሰዎች በላይ መግደላቸውን፣ ህጻናት ግተው መውሰዳቸውን፣ ከ2000 በላይ ከብቶች መውሰዳቸውን አስታውሰው በወቅቱም ጉዳዩ በዓለም አቀፍ ደረጃ ትኩረት አግኝቶ እንደነበር ተናግረዋል። በወቅቱ የመከላከያ ሰራዊት ወደ ደቡብ ሱዳን በመግባትና ታፍኖ ከተወሰዱ ህጻናት መካከል ከ100 በላይ ህጻናት ወደ ቤተሰቦቻቸው መመለሱን መዘገባችን ይታወሳል።
ናኮርና ጸሐይን አመሰግናለሁ። ክብራትና ክብራን አድማጮች ለምሽቱ ያዝነው ማገባደዳችን ነው። ነገ ልዩ ዝግጅት አለን። እንደ አውሮፓውያን የቀን አቆጣጠር ማርች 8፣ በኢትዮጵያን አቆጣጠር ደግሞ የካቲት 29 የዓለም የሴቶች ቀን ነው። ልዩ ዝግጅት አለን። እንገናኝ። ደህና እደሩ። Thank you.